الامارات وبتفوفها.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንደገና ሪፖርተር ከመጣችሁልን ለዚህ ከዛ አንጻር የተወሰነ ውሳኔ ምን ነው? የመጀመሪያው ተጨማሪ ቀናቶች ያስፈልጋሉ። በድምፅ መስጠቀሙ መስከረም 20 እንዲሆን ወስነናል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ናቸው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። የዩናይት ስቴትስ አስተዳደር በኤርትራ የመከላከያ ኃይል ጽህፈት ቤት ኃላፊ ላይ እርምጃ የሚወስድ መሆኑን በመግለጽ ያቀረበው ክስ ተቀባይነት የሌለው ነው ሲል አጥብቆ የሚቃወም መሆኑን የኤርትራ መንግሥት አስታወቀ። የፌዴራል መንግሥት በአሸባሪነት የተፈረጀ ቡድን ታጣቂ ናቸው የሚላቸውና ህወሓት የትግራይ መከላከያ ኃይል የሚላቸው ተዋጊዎች በተንቀሳቀሱባቸው የአማራና የአፋር ክልል አካባቢዎች በንጹሐን ዜጎችና በህዝብ ንብረት ላይ ጉዳት እያደረሱ ነው በሚል የቀረበውን ክስ ህዝብን ለማነሳሳት ታቅዶ የቀረበ ሲሉ አጣጥለዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ነሐሴ 18 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ደረጀ ደስታ፣ ከፕሮግራሙ አቀናባሪ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ስድራክ ፍራንክሊንና ከዋና አዘጋጁ ሰለሞን አባተ፣ ከዌብና ማኅበራዊ መገናኛ አቀናባሪያችን አበባየሁ ገበያው፣ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን፣ ከተለያዩ የኢትዮጵያ ከተሞችም ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዜናውን የማቀርብላችሁ ደረጀ ደስታ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን ምርጫ ካልተደረገባቸው የአገሪቱ አካባቢዎች መካከል በሶማሌ፣ በደቡብና ሐረሪ ክልሎች መስከረም 20 ቀን ምርጫው እንዲካሄድ መወሰኑን አስታወቀ። በደቡብ ምዕራብ ኢትዮጵያ የክልልነት ድምጽ ውሳኔም በዚህ ዕለት ይከናወናል ተብሏል። ቦርዱ ከዚህ በፊት ከሐረሪ ክልል ጋር እስከ ሰበር ሰሚ ችሎት ድረስ በተከሰሰባቸው የሐረሪ ልዩ ምርጫ ጣቢያዎች ያለው ዝግጅትንም በተመለከተ አስቀድሞ በተካሄዱ ምርጫዎች ይደረግ እንደነበረው ሐረሪዎች ብቻ የሚመዘገቡባቸውና የሚመርጡባቸው የምርጫ ጣቢያዎችን በሐረሪ ክልልና ከሐረሪ ክልል ውጪም እንደሚያዘጋጅ አስታውቋል። ቦርዱ አስቀድሞ ጳጉሜ ላይ ሊያካሂድ የነበረው ምርጫ በጊዜ ጥበት ከፖለቲካ ፓርቲዎች ጋር በመመካከር ወደ መስከረም 20 መሸጋገሩን አስታውቋል። አድማጮች፣ ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ ሶስተኛው ዙር የኮቪድ-19 ወረርሽኝ ማዕበል እየተከሰተ መሆኑን የጤና ሚኒስቴር አስታወቀ። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት የቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን ገልጸዋል። ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዝገቡንም አስታውሰዋል። በቫይረሱ የመያዝ ምጣኔ ቢበዛ 3 ከመቶ ከነበረበት ወደ 12 በመቶ ማደጉንም ሚኒስትሯ ተናግረዋል። የኮቪድ-19 ክትባት በተለያየ መጠን በመላ አገሪቱ የተዳረሰ ሲሆን በአዲስ አበባ ደግሞ እድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ሊያ ገልጸዋል። አድማጮች፣ ዝርዝር ዘገባውን በምሽቱ ስርጭታችን ይዘናል። የሶማሊያ መንግስት ለመጪው ምርጫ ያዘጋጀውን እቅድ ተቃዋሚ ፕሬዝዳንታዊ እጩዎች ውድቅ አድርገውታል። የተቃዋሚ እጩዎች ይህን አቋም መያዛቸው ምርጫውን እንደገና ሊያዘገየው ይችላል ተብሏል። ከመቋዲሾ መሐመድ ካህዬ ያጠናከረውን ዘገባ ቆንጂት ታዬ ታቀርበዋለች።
በፌዴራሉ መንግስትና በክልሉ መሪዎች የቀረበውን አዲስ የምርጫ ሂደት እቅድ እንደማይቀበል የተቃዋሚ ፕሬዝደንታዊ እጩዎች ምክር ቤት አስታውቋል። ምክር ቤቱ ትናንት ባወጣው መግለጫ እቅዱ 275ቱን የፓርላማ አባላት የሚመርጧቸውን የመራጭ ተወካዮች እንዲሰይሙ ለክልላዊ መሪዎች ከልክ ያለፈ ስልጣን ሰጥቷል በማለት ነው። እቅዱን ከተቃወሙት መካከል አንዱ የቀድሞ ፕሬዝደንት አሁን ተቃዋሚ መሪ ሐሰን ሼክ መሐሙድ ናቸው።
waxa aan diidanahay waxa waaye wuxuu inay cabdaalaan rabnaa waxa soo socda in la garanaayo
የፓርላማ አባላቱን የሚመርጧቸውን ተወካዮች ማን እንደሚመርጣቸው ግልጽ መደረግ አለበት ብለዋል። ምክንያቱም ሂደቱ የሚከናወነው ለአራቱ ትላልቆቹ ጎሳዎች እኩል እኩል መቀመጫ ከተደለደለ በኋላ የሚተርፈውን ህዳጣን የሚባሉት ጎሳዎች እንዲከፋፈሉት ስለሆነ አካሄዱ በግልጽ መታወቅ አለበት ብለዋል። ካሁን ቀደም ሁለት ጊዜ የዘገየው ምርጫ እንደገና እንዲዘገይ እንደማይፈልጉም የቀድሞው ፕሬዝዳንት አክለው ተናግረዋል። በተዘዋዋሪ በመራጭ ተወካዮች በኩል የሚካሄደው የፓርላማ አባላት መረጣ በመጪው መስከረም ወር መጀመሪያ ላይ ይካሄድና ከዚያም ወሳኙ ፕሬዝዳንታዊ ምርጫ እንደ አውሮፓውያን አቆጣጠር ጥቅምት 10 ቀን ሊከናወን ነው እቅድ የተያዘው። በምርጫው አፈጻጸም ዙሪያ የተነሳው አዲሱ ዝግብ በቶሎ ካልተፈታ በስተቀር ፕሬዝዳንታዊ ምርጫው እንደገና መዘግየቱ ነው ሲሉ ተንታኞች እየተናገሩ ናቸው። አንዱ ሶማሊያዊው የፖለቲካ ተንታኝ አብዲፋታ ሐሰን ናቸው። ምርጫው በቅዱ መሰረት እንዲካሄድ ሁሉም ባለድርሻዎች ለተቃዋሚ መሪዎቹ ቅሬታ ፈጥነው መፍትሄ መፈለግ አለባቸው ሲሉ ተንታኙ አሳስበዋል።
የቀድሞው የቻድ ፕሬዝዳንት ሂስኒ ሀብሬ ዛሬ መሞታቸውን የሴኔጋል ባለስልጣናት አስታውቀዋል። ፕሬዝዳንቱ ህይወታቸው ያለፈው በሰብአዊነት ላይ በፈጸሙት የጦር ወንጀለኝነት ተከሰው በተፈረደባቸው የእድሜ ልክ እስራት ከነበሩበት እስር ቤት መሆኑ ተነግሯል። ሄብሬ እንደ አውሮፓ አቆጣጠር ከ1982 እስከ 1990 በነበረው የስልጣን ዘመናቸው ከ40,000 ሰዎች በላይ መግደላቸውንና ሌሎች 200,000 ሰዎችን ደግሞ ማሰቃየታቸው ተመስክሮባቸዋል። ሄብሬ በቅርቡ ለኮሮና ቫይረስ ሕክምና ከእስር ተለቀው እንደነበሩ አንዳንድ መረጃዎች ጠቁመዋል። ሂስኒ ሀብሬ የ79 ዓመት ሰው እንደነበሩም ተመልክተዋል። በዛምቢያ ብሔራዊ ምርጫውን ያሸነፉት አዲሱ ፕሬዝዳንት ሂችለማ ከ12 ቀን ፉክክር በኋላ ስልጣን ላይ የነበሩትን ኤድጋር ሉንጎን ማሸነፋቸው የፕሬዝዳንትነቱን ስልጣን ተረክበዋል። አዲሱ የዛምቢያ ፕሬዝዳንት ዛሬ ማክሰኞ በዓለ ሲመታቸውን በሚያከብሩበት ወቅት ከቪኦኤ ዘጋቢ ፒተር ክሎቲ ጋር የአጭር ጊዜ ቆይታ አድርገዋል። ፕሬዝደንቱ በመጪው የስልጣን ዘመናቸው ከህዝባቸውና ደጋፊዎቻቸው ጋር በመሆን ዝቅተኛውን ምጣኔ ሀብት እንደሚያሻሽሉ፣ የህግ የበላይነትን እንደሚያሰፍኑ፣ የሰብአዊ መብትን እንደሚያከብሩ፣ ከአካባቢው አገሮች ሆነ ከዋሽንግተን ጋር የተሻለ ግንኙነት እንደሚመሰርቱ ተናግረዋል። ዛሬ በየገበያው ስፍራ፣ በየስራው ገበታና በየትኛውም ቦታ የሚታይ መከፋፈል መኖሩን ገልጸው በሚቀጥሉት 100 ቀናት ውስጥ ለበርካታ ዓመታት ተከፋፍላ የቆየችውን አገራቸውን አንድ ለማድረግ እንደሚሰሩ ተመራጩ የዛምቢያ ፕሬዝዳንት አስታውቀዋል። እኛ ራሳችን የዲሞክራሲ ውጤት ነን ያሉት አዲሱ ፕሬዝዳንት ብዙ አስቸጋሪ ነገሮችን አልፈን ይኸው ተመርጠናል፣ የዲሞክራሲ ልጆች ስለመሆናችንም መልእክት አስተላልፈናል ሲሉ ለአሜሪካ ድምፅ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ታሊባን የአፍጋኒስታን ህጋዊ ወኪል ስለመሆኑ በዓለም አቀፍ ደረጃ እውቅና ለማግኘት ዲፕሎማሲያዊ ጥረት እያደረገ መሆኑን ዛሬ ማክሰኞ ባወጣው መግለጫ አስታውቋል። ታሊባን በመግለጫው የዲፕሎማሲያዊ ጥረት የዓለም ደህንነትን በማረጋገጥና ለአስርት ዓመታት ያለማቋረጥ ጦርነት ውስጥ ሲሰቃይ የኖረውን የአፍጋኒስታን ህዝብ ስቃይ ለማቃለል ይረዳል ብሏል። የእስልምና ቡድኑ የባህል ኮሚሽን ከፍተኛ አመራር አብዱል ጣህር ባልኪ ለቪኦኤ እንደተናገሩት ሁሉን አካታች የሆነ እስላማዊ መንግስት ለመመስረት ከሁሉም ባለድርሻ አካላት ጋር ምክክር እየተካሄደ መሆኑን ገልጸው ይህ በቅርቡ ይፋ ይደረጋል ብለዋል። አብዱል ጣህር ባልኪ ዓለም እኛን ብቻ ሳይሆን መላውን የሰው ልጅ የገጠሙትን ከደህንነት እስከ አየር ንብረት ለውጥ ድረስ ያሉትን ችግሮች በጋራና በአንድነት ለመቋቋም አንድ ላይ መሆን የሚችልበት ልዩ አጋጣሚ የተፈጠረለት ይመስለኛል ብለዋል። ባልኪ በዓለም አቀፉ ማህበረሰብ ህጋዊ የአፍጋኒስታን ህጋዊ ወኪል ስለመሆናችን እውቅና እንደምናገኝ ተስፋ አደርጋለሁ ሲሉም ተናግረዋል። ተቺዎች ግን ታሊባን በቅርቡ ስለገባው ቃል አሁንም ጥርጣሬ ያላቸው መሆኑን ይናገራሉ። ቡድኑ ከአልቃይዳና ከሌሎች አሸባሪ ድርጅቶች ጋር አሁንም ግንኙነት ያለው መሆኑን ይጠቅሳሉ። የተባበሩት መንግስታት ባለስልጣናትም በቅርቡ ያወጡት ሪፖርት ግድያዎችና ታሊባን በሚቆጣጠራቸው አካባቢዎች በሴቶች ላይ የተጣሉ ገደቦች መኖራቸውን አመልክተዋል። ዋሽንግተንም ሆነ የተቀረው ዓለም አቀፉ ማህበረሰብ ካቡል ላይ በኃይል ለሚመሰረት መንግስት እውቅና እንደማይሰጡ ሲያስጠነቅቁ ቆይተዋል። ቻይና በደቡብ ቻይና የሚገኙ አብዛኞቹ የባህር ይዞታዎች ይገቡኛል በማለት ማስፈራራትና ማስገደዱን ቀጥላለች ሲሉ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በዛሬው ዕለት ተናገሩ። ምክትል ፕሬዝዳንቷ ይህን የተናገሩት ሰሞኑን በመጎብኘት ላይ ከሚገኙት ሲንጋፖር ውስጥ ሆነው ነው።
And yet, in the South China Sea, we know that Beijing continues to coerce, to intimidate,
እነዚህን ማስፈራሪያዎች ለመመከት አሜሪካ ከአጋሮቻችንና ሸሪኮቻችን ጋር ትቆማለች ያሉት ሃሪስ እዚህ ላይ ግልጽ መሆን አለብኝ። በደቡብ ምስራቅ እስያና በኢንዶ ፓሲፊክ ውስጥ ያለን ተሳትፎ በአንድ የተለየ አገር ላይ ያነጣጠረ አይደለም ወይም ማንም በአገሮች መካከል አንዱን እንዲመርጥ የቀየስ ነው አይደለም። ይልቁንም የኛ ተሳትፎ በዚህ አካባቢ ላለን አጋርነትና ተሳትፎ ያለንን ብሩህ አመለካከት ማራመድ ነው ብለዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዊብን በሰጡት ምላሽ አሜሪካ ሆምብላ ስም ማጥፋት፣ ማፈን፣ ማስገደድና ሌሎች አገሮችን በጉልበት ማስፈራራት ይዛለች። ለዚህ ደግሞ ምንም ዋጋ የማትከፍልበትን ስርዓት እየተከተለች ነው ብለዋል። ምክትል ፕሬዝዳንቷ ከሲንጋፖር ወደ ቪየትናም ዋና ከተማ ሃኖይ በዛሬው ዕለት ማምራታቸው ተነግሯል። በመጨረሻም የኮቪድ ዜና። በዩናይትድ ስቴትስ የሃዋይ ክፍለ ግዛት አገረ ገዢ ዴቪድ ሌክስ ሆስፒታሎች በኮቪድ-19 ህሙማን እየተጨናነቁ በመምጣታቸው ተጓዦች ወደ ክፍለ ግዛቲቱ እንዳይመጡ አሳስበዋል። አገረ ገዢው ትናንት በሰጡት መግለጫ በፓሲፊክ ደሴት ወደምትገኘው ሃዋይ ለመምጣት ይህ ጥሩ ጊዜ አይደለም ብለዋል። በግዛቲቱ የሚኖሩ ነዋሪዎችና ጎብኚዎችም ከጉዞው እንቅስቃሴያቸው እንዲታቀቡ ጠይቀዋል። ሃዋይ 62 ከመቶ የሚሆኑ ነዋሪዎቿ መከተባቸው የተነገረ ሲሆን ከግዛቲቱ ነዋሪዎች 93 ከመቶ የሚሆኑት ለአዲሱ የዴልታ ቫይረስ የተጋለጡ መሆኑ ተገልጿል። የዕለቱ ዜና ይሄው ነበር። ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከዛሬ ማክሰኞ ነሐሴ 18 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ደሳለኝ መኮንን ነው ብርሃን ኃይሉን ተክቶ ስርጭቱን የሚመራልን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች ባጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት አሁን ወደ ዕለቱ አብይ ርዕስ ነው የምናቀናው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ 66 ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ 9 ሰዎች እየሞቱ ይገኛሉ። ይሄ እንግዲህ በአገራችንም ይሄ የሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው።
የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰን ድምጽ ነው የሰማችሁት። አድማጮች ሙሉ ዘገባው ሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን ምርጫ ካልተደረገባቸው የአገሪቱ አካባቢዎች መካከል በሶማሌ፣ በደቡብና ሐረሪ ክልሎች መስከረም 20 ቀን ምርጫው እንዲካሄድ መወሰኑን አስታወቀ። በደቡብ ምዕራብ ኢትዮጵያ የክልልነት ድምጸ ውሳኔም በዚህ ዕለት ይከናወናል ብሏል። የክልልነት ድምጸ ውሳኔው በዚህ ዕለት ሲከናወን ቦርዱ ከዚህ በፊት ከሐረሪ ክልል ጋር እስከ ሰበር ሰሚ ችሎት ድረስ ከተካሰሰባቸው የሐረሪ ልዩ ምርጫ ጣቢያዎች ዝግጅትን አስመልክቶም አስቀድሞ በተካሄዱ ምርጫዎች ይደረግ እንደነበረው ሐረሪዎች ብቻ የሚመዘገቡባቸውና የሚመርጡባቸው ጣቢያዎችን በሐረሪ ክልልና ከሐረሪ ውጭም እንደሚያዘጋጅ አስታውቋል። ቦርዱ ከፖለቲካ ፓርቲዎች ጋር አስቀድሞ ጳጉሜ ላይ ሊካሄድ የነበረውን ምርጫ በጊዜ ጥበት በመመካከር ወደ መስከረም 20 ማሸጋገሩን ነው ያስታወቀው። አዲስ ቸኮል ኬኔዲ አባተ ተከታትሎታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ባልተደረገባቸው ክልሎች ከሚወዳደሩ የፖለቲካ ፓርቲዎች ጋር በመመካከር የድምጽ መስጫ ቀኑ መስከረም 22/2014 ዓ.ም እንዲሆን መወሰኑን ይፋ አድርጓል። የቦርድ ኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ለአሜሪካ ድምጽ እንዳስታወቁት የደቡብ ምዕራብ ኢትዮጵያ ህዝብ ውሳኔና የተወሰኑ ምርጫ ክልሎች ምርጫ መስከረም 20 ይካሄዳል።
ምርጫ ክልሎች ነበሩ። በተለያዩ አስተዳደራዊ ክልሎች ውስጥ ያሉ የምርጫ ክልሎች የተካሄደባቸው ነበሩ። ህዝበ ውሳኔውም የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ ማብሮ ካልተካሄደች ምርጫዎች መካከል አንዱ ነበር። እንደምታውቀው በተለያዩ ምክንያቶች አንደኛው በመራጮች ምዝገባ ላይ በቀረባ ቤቱታ፣ ሌላኛው የመራጮች ምዝገባ ሲካሄድ በነበረ በጣም ጉልህ የሆነ የአሰራር ልዩነት ቦርዱ ሲያገኝ፣ አንዳንዶቹ በጸጥታ አንዳንዶቹ ደግሞ ሎጂስቲካሊ የድምፅ መስጫ ወረቀቶቻቸው ህትመት መዘግየቱ የተነሳ ተብሎ የተወሰኑ የምርጫ ክልሎች ያልተካሄደባቸው ነበሩ። ሶማሌ እና ሀረሪ ያው ምንም ያላካሄድንባቸው ናቸው። ሌሎቹ ቦታዎች ላይ ግን ምርጫዎቹ ተካሄደው የተወሰኑ ፖኬት ኤሪያዎች ብቻ ምርጫ ሳይካሄድባቸው የቀሩ አሉ ማለት ነው። ስለዚህ ቢኮዝ እነሱም መጀመሪያ ያንን ስነስርዓት ሲወሰን ይሄኛው ለጳጉሜ ነበረ እየታቀደው የነበረው እንደምታስታውስ ከነበረ እንደገና ሪቫይዘር ግን እቅዳችንን ስለዚህ ከዛ አንጻር የተወሰነ ውሳኔ ምንድነው የመጀመሪያው ተጨማሪ ቀናቶች ያስፈልጋሉ። የድምፅ መስጫ ቀኑ መስከረም 20 እንዲሆን ወስነናል።
ምርጫ ባልተካሄድባቸው ሌሎች አካባቢዎች ማለትም በምዕራብ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ ከፊል አማራ ምርጫው ስለሚካሄድበት ሁኔታ ቦርዱ ወደፊት የሚያሳውቅ መሆኑን ነው ሶሊያና ሽመልስ ያስታወቁት። ምርጫው እንዲካሄድ የተወሰነላቸው አካባቢዎች ከአካባቢዎቹ አጠቃላይ ሰላምና ተጨባጭ ሁኔታ ጋር የተገናዘበ ዝርዝር መረጃ ተሰብስቦ በቦርዱ ግምገማ ለምርጫ መቺ ሁኔታ ያለባቸው ተብለው የተለዩ መሆናቸውን ነው የቦርዱ መግለጫ የሚያመለክተው። ምርጫ ተካሄዱ የምርጫ ውጤቱ በተለያዩ ምክንያቶች የተሰረዘባቸው በደቡብ ክልል ያሉ ምርጫ ክልሎች ምርጫም በመስከረም 20 እንደሚካሄድ ነው የኮሚኒኬሽን ዳይሬክተሩ ያመለከቱት። ሶሊያና ሽመልስ የምርጫ ቀንን በተመለከተ ምርጫው በሚደረግባቸው ክልሎች የሚወዳደሩ የፖለቲካ ፓርቲዎችን ማወያየታቸውንና በመጨረሻ መስማማታቸውን ያስታወቁት
ተስማምተን የተለያየ ነው ፖለቲካ ፓርቲዎች ጋር እንዳልኩ ወደ ሶስት አይነት አካባቢ ነው። አንደኛው አሁን መደረግ የለበትም ትኩረታችን ሌላ መሆን አለበት የሚሉት እሱን ነበሩ። ሌሎች አሁን እንዳለን የጸጥታ አስተማማኝ በሆነና የምርጫ እንቅስቃሴ ማድረግ የሚቻሉ ቦታዎች ላይ እያደረግን መቀጠል ያለብን የሚሉ አሉ። ሌሎች ደግሞ በመካከል ላይ እኛ እንኳን ባንሳተፍበት የሚቻል ቦታ ላይ ይደረግና ሌሎቹን ደግሞ ቢቀርና አሰስመንቱ ሜን ጥሩ ነው፣ ስለዚህ ቀኑን ትንሽ ገፋ ተደርጎ መታቀዱም ለዚህ ይረዳል የሚለውንም ደግሞ የሰጡ የፖለቲካ ፓርቲዎች አሉ በውይይታችን መቅተል።
በርዱ በሶማሌ ክልል የመራጮች ምዝገባ ሂደት ላይ በተፎካካሪ የፖለቲካ ፓርቲዎች የቀረቡ ቅሬታዎች ላይ ተመርኩዞ በአካሄደው ማጣራት የክልሉ ምርጫ ለሌላ ጊዜ እንዲተላለፍ መወሰኑ የሚታወስ ሲሆን በትላንትና ውሳኔም ቅሬታ ቀርቦባቸው የመራጮች ምዝገባ በተቆረጠባቸው አካባቢዎች ሁሉ ለአምስት ቀናት የመራጮች ምዝገባ ተሟልቶ እንዲጠናቀቅ መወሰኑ ተገልጿል። ብሔራዊ ምርጫ ቦርድ በሀረሪ ክልል የሀረሪ ብሔረሰብ ተወላጆች ብቻ የሚመዘገቡባቸውን የምርጫ ጣቢያዎች በማዘጋጀት እንዲሁም ከሀረሪ ክልል ውጭ የሚኖሩ የብሔረሰቡ ተወላጆች በሀረሪ ክልል ምርጫ የሚሳተፉበትን አሰራር ተቃውሞ የነበረ ቢሆንም እስከ ሰበር ሰሚ ፍርድ ቤት በደረሰ ውሳኔ እነኝን ውሳኔዎች ከልሶ ከዚህ በፊት ሲካሄዱ በነበሩ ምርጫዎች ሲደረግ እንደነበረው በአሁኑ ምርጫ ሀረሪዎች ብቻ የሚመዘገቡባቸው ጣቢያዎችን በሀረሪ ክልልና የብሔረሰቡ ተወላጆች በሚኖሩባቸው ሌሎች አካባቢዎችም እንደሚያዘጋጅ አስታውቋል። አስቀድሞ የነበራቸውን ጥያቄና አዲሱ የምርጫ ቦርድ ውሳኔ በተመለከተ የሀረሪ ብሔራዊ ጉባኤን በመወከል በፍርድ ቤት ከተከራከሩት የህግ ባለሙያዎች መካከል አቶ ሰላዲን ቶፊቅ ይህን ይላሉ።
ሀረሪ ብሔር አባላት በክልሉ ማለት ነው እና ከክልሉ ውጭ ያሉት የሚመዘገቡበት አንድ የተለየ ካርድና አንድ የተለየ መዝገብ ነበር ማለት ነው። አሁን ከዚህ በፊት የነበረው አንድ ወጥ አይነት የመዝገብ እና የካርድ አይነት ስለነበረ ይሄ ተለይቶ እንዲከናወን የሚል አንድ ውሳኔ ነው ማለት ነው። ሁለተኛው ደግሞ የጅጎል ምርጫ ክልል ላይ ያው ተቋርጦ ስለነበረ የአምስት ቀን ተጨማሪ የምርጫ ምዝገባ ማሟያ እንዲከናወን የወሰነበት ሁኔታ ነው። በሶስተኛ ደረጃ ደግሞ ከክልል ውጭ የሚኖሩ የሀረሪ ብሔር ተወላጆች የሚመርጡባቸው 10 የተለያዩ ከተሞች ማለት ነው። ለምሳሌ አዲስ አበባ በኦሮሚያ ብሔራዊ ክልል፣ አዳማ፣ ጭሮ፣ ኮምቦልቻ፣ ጉርሱም፣ ከዲስ፣ ድድርና ሀርማያ እና ድሬዳዋ እንዲሁም በሶማሌ ክልል ጅጅጋ ላይ የሚከናወኑ ቦታዎች ላይ ምርጫ ካርድ እንዲሰጥ ያስተላልፍበት ሁኔታ ነው ያለው። ስለዚህ ፍርድ ቤቱ የወሰነው ውሳኔን ያው ምርጫ ቦርድ በአግባቡ ተቀብሎ ያው በአግባቡ እየፈጸመ ያለበት ሂደት ነው አሁን የሚያመላክተው።
ቦርዱ የሰበር ሰሚ ችሎትን ውሳኔ አስቀድሞ ማስፈጸም ያልቻለው በወቅቱ ከነበረ የጊዜና የአቅም ውስንነት ጋር የተያያዘ እንደሆነ ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ የገለጹልን።
ሰበር ሰሚ ድረስ ሄደን እንደምታውቀው ተከራክረን ሰበር ሰሚ ችሎት ከክልሉ ውጭ የሚኖሩ የሀረሪ ብሔር ተወላጆች ድምጻቸው መስጠት አለባቸው እና ምርጫ ጣቢያዎችን መቋቋም ይገባቸዋል ብሎ ውሳኔ አስተላልፏቸው ያንን ውሳኔ ያው ተቀብለን እንደምናስፈጽም ገልጸናል። በወቅቱ ምናልባት በወቅቱ የነበረብን ሁለት ተግዳሮቶች፣ አንደኛው ውሳኔ የሚሰጥበት ወቅት ያው ዘግይቶ ስለነበረ እና እኛ ደግሞ ኦፕሬሽናሊ ብዙ ተግባራት ሄደን ስለነበረ እሱን ማስፈጽም አስቸጋሪ ነው። ሌላኛው ደግሞ የመራጮች ምዝገባው ራሱ በሚከናወንበት ወቅት ከቦርዱ ከተሰጠው ስልጠናና አቅጣጫ ውጭ የሆነ የመራጮች ምዝገባ ሳይለያይ ከተለያዩ መቀመጫዎች ለትክልና ተወካዮች ምክር ቤት መቀመጫዎች ድምፅ የሚሰጡ የማህበረሰብ ክፍሎች ተቀላቅለው ምዝገባ እስከተካሄደ እሱ ደግሞ በኋላ ላይ ማቀድንም የድምፅ መስጫ ወረቀት መስጠትን አስቸጋሪ ስለሚያደርገው እሱ አሰራር ትክክለኛ አይደለም በሚል የእሱን የመራጮች ምዝገባ ሂደትን እንዲቆም አድርገን ነበር። ስለዚህ በዛ የተነሳ ነበር እንግዲህ ሁለቱም ክልሎች ሊዘገየ የነበረው።
በደቡብ ክልልም እንዲሁ በምዕራብ ኦሞ ማለትም በዘልማም፣ ዲዚ ልዩ፣ ሱርማና ሙርሲ የምርጫ ክልሎች እንዲሁም ከልዩ ምርጫ ክልል ውጭ ያሉ ነዋሪዎች በሚመዘገቡበት ማጀት መደበኛ ምርጫ ክልሎች ምርጫው እንዲከናወን የምርጫ ቦርድ የወሰነ ሲሆን በጉራ ፈርዳ ወረዳ በቴፒና ሸኮ ልዩ የሚጠቃለሉ ጣቢያዎችን በተመለከተ ግን ቦርዱ ወደፊት ተጨማሪ ውሳኔ እንደሚያስተላልፍ ነው ሶሊያና ሽመልስ ያስታወቁት። የደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት ለመመስረት የሚካሄደው ድምፅ ውሳኔም በዚህ ዕለት የሚከናወን እንደሆነ ተመልክቷል። ቦርዱ ባወጣው መርሃ ግብር መሰረት የመራጮች ምዝገባ እስከ ጳጉሜ 5 የሚጠናቀቅ ሲሆን የምረጡ ቅስቀሳ ደግሞ ከነሐሴ 19 እስከ መስከረም 15 ይከናወናል ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። ቅድም አቅራቢዎቼን በተሻማ ድምፅ ነበር ያልኩት አዲስ ቸኮልና ኬኔዲ። አሁን አዲስ ቸኮልን አመሰግናለሁ። አድማጮች፣ ተከታዩ ታዲያ ወደ ትግራይ የሚወስድን ዘገባ ነው። የፌዴራል መንግስት በአሸባሪነት የተፈረጀ ቡድን ታጣቂዎች ናቸው የሚላቸው ህወሓት በበኩሉ የትግራይ መከላከያ ኃይል የሚላቸው ተዋጊዎች በሚንቀሳቀሱባቸው የአማራና የአፋር አካባቢዎች በንጹሐን ዜጎችና በህዝብ ንብረት ላይ ጉዳት እያደረሱ ነው በሚል የተነገረውን ህዝብን ለማነሳሳት የሚቀርብ የፈጠራ ክስ ነው ሲሉ የተዋጊው ቡድን ቃል አቀባይ ተናግረዋል። የሰራዊቱንም ስነ ምግባር የማይገልጽ ነው ይላሉ። ሙልጌታ ጽፋ ከመቀሌ ተከታዩን አድርሶናል።
በኢትዮጵያ ፌዴራል መንግስት የአሸባሪ ቡድን አካል ታጣቂዎች ተብለው የሚከሰሱ፣ በትግራይ ደግሞ የትግራይ መከላከያ ኃይል ተብለው የሚጠሩ የእነዚህ ተዋጊዎች ቃል አቀባይ ገብረ ገብረ ጻድቅ ሰራዊታቸው በአፋርና አማራ ክልሎች በንጹሐን ዜጎች ላይ እያደረሰ ነው ስለተባለው ጉዳት እንዲሁም በህዝባዊ ንብረቶች ላይ ዘረፋ ይፈጽማል ተብሎ የሚቀርብ ክስ የሐሰት ወሬ ነው በማለት አጣጥለውታል። ቃል አቀባዩ ለአሜሪካ ድምፅ እንደተናገሩት ይህ ክስ የሚያቀርቡ አካላት በትግራይ ህዝብ ላይ እነሱ ብዙ ግፍ ስለፈጸሙ ነው የፈጠራ ወሬው የሚነዙት ብለው የትግራይ ሰራዊት ስነ ምግባሩ በሰላማዊ ዜጎችና ታሪካዊ ቅርሶች ላይ ጉዳት እንዳይደርስ አስቀድሞ የሚከላከል ነው ብለዋል።
ሰራዊቱ በገባባቸው አካባቢዎች ሁሉም ምን መስራት እንዳለበት ያውቃል። ማንን ከማን ጋር መዋጋት እንዳለበት ያውቃል። ከፍተኛ ዲሲፕሊን አለው። የጦር ሜዳ ህጋት መመሪያም አለው። ምን ማድረግ አለበት፣ ምን ማድረግ የለበትም በሚገባ ያውቃል። ተወያይቶ ተዘጋጅቶ ነው የሚያውቀው። ወደ የትኛውም አካባቢ ሲንቀሳቀስ ሰራዊታችን የህዝብ ንብረት ላለመንካት፣ ህዝቡ እንዳይጎዳ ለማድረግ የተቻለውን ያህል ከፍተኛ ጥንቃቄ የሚያደርግ ሰራዊት ነው። በአፋርም ሆነ በአማራ ክልል ከህዝቡ ጋር አብሮ የሚሰራ ታሪካዊ የሆኑ ቦታዎች እንደነ ላሊበላም ባለቤቱ የህዝቡ ራሱ እንዲጠብቀው የሚያደርግ በየአካባቢ ያሉ ሌቦችም የህዝቡ ንብረት እንዳይቀሙና እንዳይዘርፉ የተቻለውን ያህል ኮሚቴዎች በማቋቋም ህዝቡ ራሱ እንዲጠብቅ የሚያደርግ አይደለም። መግደል አይደለም፣ ህዝቡን መጨፍጨፍ አንድም ሰው ይሁን ቀና ብሎ ያምጣልኝ የማይል በስነ ምግባሩ የታወቀ ሰራዊት ነው።
ቃል አቀባዩም የትግራይ ኃይሎች የተቆጣጠራቸው የአፋርና የአማራ አካባቢዎች የማስተዳደር እቅድ የለውም ብለው ሰራዊቱ ለትግራይና የትግራይ ህዝብ ህልውናና ደህንነት ስጋት የሆኑ ኃይሎች በገቡበት ሁሉ በመግባት ለመደምሰስ ነው በማለት ነው የገለጹት።
ሰራዊታችን አመጣጡም እንደዛ አለም አላማውም እንደዛ አይፈቅድለትም። ከፍተኛ ዲሲፕሊን የታነጸ ለምን እንደሚዋጋ ምን መሰራት እንዳለበት የሚያውቅ ሰራዊት ስለሆነ በሁሉም አካባቢ እስካሁን ምንም አይነት የደረሰ ጉዳት የለም። እንዲያውም ጦርነት ሲደረግም በህዝብ ላይ ጉዳት እንዳያደርስ ከፍተኛ ጥንቃቄ እያደረገ የሚገባ ሰራዊት ነው ያለን።
በአማራ ህዝብ ላይ ሂሳብ ለማወራረድ ታቅዶ እየተሰራ ነው ተብሎ ስለሚነሳ ክስ ለቀረበላቸው ጥያቄ የሰራዊቱ ቃል አቀባይ ገብረ ገብረ ጻድቅ ኃይላችን ሂሳብ የሚያወራረደው በትግራይ ህዝብ ላይ ግፍ ለፈጸሙ ሰራዊትና መሪዎች ላይ እንጂ ከአማራ ህዝብ ጋር ይሁን ሌላ ህዝብ የሚወራረድ ሂሳብ የለውም በማለት ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ አዲስ አበባ ይመልሰናል። የፌዴራል መንግስት በአሸባሪነት በፈረጀው በህወሓትና የመንግስት ባለስልጣናት ኦነግ ሸኔ በሚሉት ራሱን የኦሮሞ ነጻነት ብሎ በሚጠራው ቡድን ታጣቂዎች መካከል የተፈጸመውን ስምምነት እንደማይቀበለውና እንደሚያወግዘውም በአቶ ቀጀላ መርዳሳ የሚመራው ኦነግ ኮንኗል። ከኦነግ መስራችና አንጋፋ አመራር አባላት አንዱ የነበሩት አቶ ገላሳ ዲልቦም ተመሳሳይ ቅሬታና ውግዘት አሰምተዋል። ለመንግስቱ ቀድሞም ያላቸውን ድጋፍ የሚገልጹት በአቶ ቀጀላ መርዳሳ የሚመራው ኦነግ የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አቶ ቶሌራ አዳባንና አቶ ገላሳ ዲልቦን ያነጋገረው ዮናታን ዘብዲዮስ ተከታዩን አጠናቅረዋል።
የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባልና የግንባሩ ቃል አቀባይ አቶ ቶሌራ ዳባ ለቪኦኤ እንዳሉት
መግለጽ በሚያዳግድ ደረጃ የሚያሳዝን ድርጊት ነው። ምክንያቱም ብዙ ወንድሞቻችን ጓዶቻችን የተሰውለትን አላማ ወደ ጎን በመተው በእነሱ ደምና አጥንት ላይ በመረማመድ ትላንት ከጨፈጨፈን ድርጅት ጋር ተመልሰው የዚህ አይነት ትብብር መፍጠር በእውነቱ እኔም ብቻ ሳይሆን ድርጅቱን ብቻ ሳይሆን የኦሮሞን ህዝብ ያሳዘነ ጉዳይ ነው። የተረገመ ትብብር ነው። በዚህ ምክንያት ምንም ቅቡልነት የለውም። ለዚህም ደግሞ ህዝባችን ተገቢው ምላሽ እየሰጠ ነው። እነሱ ከሚንቀሳቀሱበት አካባቢ ጭምር በመንግስት የተደረገለትን ጥሪ ተቀብሎ ራሱ በፈቃደኝነት ዳግም ጭፍጨፋ ለማካሄድ የቋመጠውን ኃይል ለመታገል ወስኖ እየተመመ ያለው። ስለዚህ በኦሮሞ ባህል ለዚህ ትላንት ግፍ ከሰሩት እንትኖች ጋር የዚህ አይነት ትብብር መፍጠር አስነዋሪና አሳፋሪ መሆኑን ነው ለመግለጽ የምፈልገው።
ሁለቱ ቡድኖች የተገናኙበት አላማቸውም ግልጽ ነው ብሏል።
ይህንን መንግስት በኃይል በማስወገድ ወደ ስልጣን ለመምጣት የሚያደርጉት መፍጨርጨር ነው።
ትብብራቸውም ኦነግን እንደማይመለከትም ተናግሯል።
ሸኔ ከድርጅቱ መመሪያ ውጪና የድርጅቱን ትዕዛዝ ባለመቀበል በትጥቅ ትግሉ ለመቀጠል ወስኖ ጫካ የቀረ ቡድን ነው ማለት ነው።
ቡድኑ በያዘው ግራ ዘመም አቋምም ግንባሩን ውዝግብ ውስጥ ከቶት እንደነበር አቶ ቶሌራ አልሸሸጉም።
በኦነግ ውስጥ ለተከሰተው ውዝግብም አንደኛው መንስኤ ይሄ ነው። አንዳንድ የአመራር አባላት ወደ አገር ቤት እንደተመለሱ የትጥቅ ትግሉን እርግፍ አድርገው በመቶ በሰላማዊ መንገድ ለመታገል ቁርጥ ያለ ውሳኔ ላይ ባለመድረሳቸው እንግዲህ ከድርጅቱ ራሳቸውን ከሀገር ቤት እንደገና ወደ ጎረቤት ሀገር በመውጣት ከነሱ ጋር አላይ የማድረግ ሁኔታዎች ነበሩ እና ይሄንም በመቃወም እንግዲህ እኛ በበኩላችን ድርጅቱ አቋም መውሰድ አለበት በሚል ስንወዛገብ ነበር። እንግዲህ በተለያዩ ምክንያቶች የመዘግየት ሁኔታ ነበር እና በአጠቃላይ በእጅ አዙር የነበሩ እንትኖች መኖራቸውን የሚያሳዩ አንዳንድ ምልክቶች ነበሩ።
ኦነግ ሽንና ህወሓት ለአንድ ዓላማ ተባብረናል ማለታቸውን ተከትሎም በኦነግ መካከል መከፋፈል ተፈጥሯል ስለሚባለውም የትግል ስልት ያመጣው ልዩነት ነው ብሏል።
መከፋፈሉ ሰላማዊ ትግሉ ላይ ያን ያህል አመኔታ የሌላቸው አሉ እና በዚህ አይነት ሁኔታ ነው በእኛ ውስጥ ውዝግብ የፈጠረው።
የኦሮሞ ነጻነት ግንባር ከመከፋፈልና ከውዝግብ ፖለቲካ የሚወጣበትን ሁኔታ የተጠየቁት አቶ ቶሌራም ይህንን ብሏል።
አሁን ያለው አንድ ኦነግ ነው። እሱም በሰላማዊ መንገድ እታገላለሁ እያለ ያለው ድርጅት ነው። አሁን እነዚህ ሲድበሰበሱ የነበሩ ሁኔታዎች ግልጽ ወጡ እንጂ ምንም አዲስ የተከሰተ ነገር የለም። ድርጅቱ እንዳለ አለ። እነዚህ አፈንግጦ የወጡ ቡድን ደግሞ በኦነግ ስም ለራሱን መጥራት የሌለበት የኦሮሞን ሕዝብ ጥቅም ለማስከበር ሊቆም የማይችል መሆኑን ነው ለማሳወቅ የምንፈልገው እና መከፋፈሉ በዚህ ሀሳብ ላይ የመነጨ ስለሆነ የኦሮሞ ህዝብም ምላሽ እየሰጠ ነው ያለው። ማን ለጥቅሙ ለመብቱ እንደሚቆም አውቆ ተገቢው ምላሽ እየሰጠ ያለ ስለሆነ ክፍፍሉ ከዚህ በኋላ የሚቀጥል አይመስለኝም።
የኢትዮጵያ መንግስት የአገሪቱ ፓርላማ አሸባሪ ብሎ ከፈረጀው ህወሓት ጋር የሚያደርገውን ጦርነት የኦሮሞ ነጻነት ግንባር እንደሚደግፈው አረጋግጧል።
ብዙ ጉዳት ያደረሰ ህዝብ ያፈናቀለ፣ ያሰረ፣ የገደለ እና ብዙ ግፎችን የሰራ ድርጅት ነው። ከዚያም ውጭ ደግሞ ከሌሎች ብሔረሰቦች ላይ ምን ሲሰራ እንደነበረ ሁሉም የሚያውቀው ጉዳይ ነው። የመብት ጥያቄ የሚያነሳን ሲገል፣ ሲጨፈጭፍ፣ ሲያስር የነበረ ድርጅት ነው። በመሆኑም አሁን ይዘው የተነሱት አላማ ተመልሰው ራሳቸውን ለስልጣን አብቅተው ያንኑ የነበረውን አላማቸውን ለማራመድ ስለሆነ ይህንን በጥብቅ እንቃወማለን።
ከቀደምት የኦነግ መስራች አመራር ውስጥ አንዱ የሆኑት አቶ ገላሳ ዲልቦም የሁለቱ ቡድኖች ትብብር የሚያስገርም ክስተት አለመሆኑን ገልጠው ሁኔታው እሳቸውን ብቻ ሳይሆን የቀድሞንም ታጋዮችና የኦሮሞን ሕዝብ ያሳዘነ መሆኑን ተናግሯል።
ቲፒኤልኤፍ በስልጣን ላይ በነበረበት ጊዜ ትልቅ በደልና ትልቅ ግፍ የፈጸመበት የኦሮሞ ሕዝብ እንደሆነ አደባባይ መስጠት ነው። አዲስ ነገር አልነበረም። ይህ ቡድን በተለያዩ ጊዜያቶች በኦሮሞ የፖለቲካ መድረክ ላይ ማለቴ ብቅ ማለት ከጀመረ ጀምሮ ከወያኔ ጋር ግንኙነት ፈጥሮ ነበር። አንድ ጊዜ በሱስ ሚኒስትር፣ ሌላ ጊዜ በግል የሚያደርጓቸው የተለያዩ ነገሮች ስለነበሩ ነው እንደዛ ነው ማለት ይበቃል።
ትብብሩ በኢትዮጵያ ወቅታዊ ሁኔታ ላይ ጫና ለመፍጠር ታስቦ የተለፈፈ ነው የሚሉት አቶ ገላሳም ተጽዕኖው ግን ከፕሮፓጋንዳና ጊዜያዊ ትኩረት ከመሳብ አያልፍም ብሏል።
እነዚህ ኃይሎች ተባበሩ ብሎ መናገራቸው በሱ ህይወት ላይ ሌላ አደጋ ለመደቀም የሚደረግ ግንኙነትን አንድም የሚነባ ነገርና ለውጥ የሚያመጣ ነገር ለማድረግ እንደማይችለው አውቆ ሊታገላቸው ይገባል ነው ያቋል።
ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው መንግስት ደግሞ ኦነግ ሸኔ የሚለው የሽማቂዎች መሪ ቁምሳ ድሪባ ከህወሓት ጋር የኦሮሞ ህዝብ ያላወራረደው ሂሳብ አለ የሚል አቋም ደጋግሞ ቢያንጸባርቅም ከሰሞኑ ግን ከህወሓት ጋር መተባበራቸውን አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ እንመለሳለን። አሜሪካውያንና አጋር የአፍጋን ዜጎችን ከአፍጋኒስታን ለማውጣት ሂደቱን የመጨረሻው እርከን ላይ ደርሰዋል ይለናል። በ24 ሰዓታት ውስጥ 90 በሚደርሱ አውሮፕላኖች 16,000 ሰዎች ካቡል ከሚገኘው ዓለም አቀፍ አውሮፕላን ማረፊያ እንዲወጡ መደረጉን የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን ባለስልጣናት ተናግረዋል። የፔንታጎን ዘጋቢ ካርላ ባብ ያጠናቀረችውን የዚህን ዘገባ ዝርዝር ጽዮን ግርማ እንደሚከተለው ታቀርበዋለች።
ካቡል ከሚገኘው ዓለም አቀፍ አውሮፕላን ማረፊያ የሚደረገው የማስወጣቱ ስራ እየጨመረ ነው። ነገር ግን አሁንም በአስር ሺዎች የሚቆጠሩ ሰዎች አፍጋኒስታንን ለቀው መውጣት ይፈልጋሉ። የዩናይትድ ስቴትስ ትራንስፖርት ኮማንድ ኮማንደር ጄኔራል ስቲቭ Lions.
We are pushing the limits to do everything we can.
ማድረግ የምንችለውን በሙሉ እስከ መጨረሻው ድረስ በመግፋት ከዛ መውጣት የሚፈልግ አንድም ሳይቀር እናስወጣለን።
በዚህ የማስወጣት የሰብአዊ ቀውስና ጭንቀት ውስጥ ሰኞ ዕለት 3 ልጆች መወለዳቸውን በተመለከተ የወጡ ሪፖርቶች በትራንስፖርት አዛዡ ተረጋግጠዋል። ካቡል ውስጥ ያለው የደህንነት ሁኔታ አስጊ ሆኗል። ካውሮፕላን ማረፊያ ውጪ ያለው ትርምስ መረጋጋቱና ተኩሱ ቀውሱን ወደ ባሰ ደረጃ ወስዶታል። የታሊባን መፈተሻ ጣቢያዎች አስቸጋሪ ናቸው። በዛ ላይ እስላማዊ መንግስት በአፍጋኒስታን በማንሰራራቱ ምክንያት ጥቃት ሊኖር ይችላል የሚለው ስጋትም እንደቀጠለ ነው። የብሔራዊ ደህንነት አማካሪ ጄክ ሱልቪያን
Our commanders on the ground have taken every step they can.
በቦታው የሚገኙ ኮማንደሮቻችን ይህን መሰል ጥቃቶችን ለመመከት ማድረግ ያለባቸውን ዝግጅት በሙሉ አድርገዋል።
ከ5800 አሜሪካውያን ወታደሮች መካከል የተወሰኑት አሜሪካውያንን አውሮፕላን ማረፊያው በማድረስና እዛ አካባቢ በመርዳት በኩል እየተባበሩ ነው። አሜሪካውያንን የማስወጣቱን ስራ ለማጠናቀቅ የተቀመጠው ቀነ ገደብ ሊጠናቀቅ ጥቂት ቀናት ብቻ ቀርተውታል። ታሊባኖች ቀይ መስመር ያሉት እንደ አውሮፓውያን የቀን አቆጣጠር ነሐሴ 31 ከፊት ለፊት የመጣ ነው። የፔንታገን ፕሬስ ሴክሬታሪ ጆን ኪርባይ ለተጨማሪ ወታደሮች ፈቃድ ይጠይቁ እንደሆነ ከአሜሪካ ድምጽ ዘጋቢ ካርላ ባብ ተጠይቀው
There are no plans at this time to request or
ለዚህ ተልእኮ ተጨማሪ አሜሪካ ወታደሮችን ለማምጣት ፍቃድ የመጠየቅ ምንም አይነት እቅድ የለንም።
የቀድሞ ወታደሮችና መንግስታዊ ያልሆኑ ድርጅቶች ያንዳንዱ አሜሪካዊ እና ባደጋ ውስጥ የሚገኙ አፍጋኒስቶችን በሙሉ ፕሬዝዳንቱ እንዲያስወጡ እየወተወቱ ይገኛሉ። No one left behind ወይም ማንም እንዳይቀር ከሚለው ቡድን አስተያየታቸውን የሰጡት ማት ዜለር
Despite the fact that the president is going out and saying
ምንም እንኳን ፕሬዝዳንቱ ለዓለም አቀፉ ማህበረሰብ የሚናገሩት ይህንን ቢሆንም እነቱ ግን ይህ አይደለም። ወደ አውሮፕላን ማረፊያ መድረስ የሚፈልጉ አብዛኞቹ ሰዎች መድረስ አልቻሉም።
የወሰደውን ያህል ቢወስድም በተቻለው መጠን ሁሉ የማስወጣት ስራው እንደሚቀጥል ትላንት ከዋይት ሃውስ ተሰምቷል። የብሔራዊ ደህንነት አማካሪው ጄክ ሱልቪያን
We will continue to get
የዩናይትድ ስቴትስ ወታደራዊ ኃይል አፍጋኒስታንን ለቆ ከወጣ በኋላም ቢሆን በአደጋ ስጋት ውስጥ የሚገኙ አፍጋኒስታናውያንን የማስወጣቱን ስራ እንቀጥላለን።
ግን እነዚያ በስጋት ውስጥ የሚገኙ አፍጋኒስታኖች የአሜሪካ ወታደሮች ከወጡ በኋላ ማን እንደሚታደጋቸውና እንዴት ሊወጡ እንደሚችሉ ወደፊት የሚታይ ይሆናል። በካርላ ባብ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን እናመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ። ራዲዮ በቴሌቪዥን ጀምረናል። በአሜሪካ ድምጽ የጋቢና ፕሮግራም በራዲዮ ቴሌቪዥን ፕሮግራማችን በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ የሚጀምር መሆኑን ኮዲዩን እንገልጻለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ታዲያ አሁን የጀመረውን ጋቢና ቪዮን ተከታተሉ። አድማጮች፣ ሌላ ማሳሰቢያ አለን። በአድማጮች መስኮት ፕሮግራሞቻችን ላይም ሆነ ሌሎች አስፈላጊ ባላችኋቸውና አዎንታዊ ፋይዳ ባላቸው ርዕሰ ጉዳዮች ዙሪያ ያተኮሩ ተሳትፏችሁን ለመጋበዝ እንወዳለን። የንጹሐን ዜጎች ጭምር ሕይወት እየጠፋ ያለበት ጦርነትና እንዲሁም ግጭት በበረከተበት በአሁኑ ወቅት ገንቢ ከሆኑ ከስድብና ዘለፋ ከነቀፌታ ወይም አንዱ ሌላውን ከሚያንቋሽሽባቸው አነጋገሮችና አጠቃቀሞች የጸዱ የብዙዎችን መከራ ለማቅለል የሚያግዙ አስተያየቶችና መልእክቶችን ብትልኩን መርጣለን። የስልክ መልእክቶቻችሁን በነጻ የምንቀበልበት መስመራችን በቅርቡ እንደ ቀድሞ አገልግሎት መስጠት እንደሚጀምርም ከወዲሁ ለማስታወቅ እንወዳለን። አሁን አድማጮች፣ ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናመራው። ከስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ34 መሆኑን ያመለክታል። የኮቪድ ዜና ነው ተከታዩ። በኢትዮጵያ ሶስተኛ ዙር የኮቪድ-19 ወረርሽኝ ማዕበል የተከሰተ መሆኑን የጤና ሚኒስቴር አስታውቋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት የቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን አመልክተዋል። ቫይረሱ በኢትዮጵያ በተከሰተበት ጊዜ ጀምሮ ከፍተኛ ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዝገቡንም ያስታወሱት ሚኒስትሯ በቫይረሱ የመያዝ ምጣኔ ቢበዛ 3 ከመቶ የነበረው ወደ 12 በመቶ ማደጉን ነው ያመለከቱት። አሁን የኮቪድ-19 መከላከያ ክትባት በተለያየ መጠን በመላ አገሪቱ እየተዳረሰ ሲሆን በአዲስ አበባ ደግሞ እድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ኢሊያ ገልጸዋል። ለዝርዝሩ ኬኔዲ አባተ።
በኢትዮጵያ በኮቪድ-19 ወረርሽኝ የሚያዙ ሰዎች ቁጥር ባለፉት ጥቂት ሳምንታት ከወትሮው በላቀ መልኩ በመጨመር ላይ ነው። በተለይ የጤና ሚኒስቴር እንዳስታወቀው ከ5500 በላይ ሰዎች በቫይረሱ የተያዙበት ያለፈው ሳምንት ስርጭቱ በከፍተኛ መጠን እየተስፋፋ መሆኑን የሚያመለክት ነው። በዚሁ ጉዳይ ላይ ዛሬ ነሐሴ 18 መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ ባለፈው ቅዳሜ የተመዘገበው 1282 የኮቪድ-19 ተጠቂዎች ቁጥር ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር መሆኑን ገልጸው በቫይረሱ የመያዝ ምጣኔም ቢበዛ 3 ከመቶ ከነበረበት ወደ 12 በመቶ ማደጉን አብራርተዋል።
ባለፉት ጥቂት ሳምንታት እንደምናየው የኮቪድ ታማሚዎች ቁጥር በየዕለቱ እየጨመረ መሆኑን ያሳያል። ባለፈው ሳምንት ብቻ ወደ 5547 ሰዎች በኮቪድ-19 ተይዘዋል። በዕለቱም በአማካይ ወደ 792 ሰዎች ሲያዙ የነበረ ሲሆን በቀን ውስጥም ከ1000 በላይ ሰው የተያዘበትም ወቅት ነበር። እንደምናስታውሰው በተለይ ባለፈው ቅዳሜ ነሐሴ 15 ላይ የተያዘው ቁጥር እስከ ዛሬ ድረስ ወረርሽኙ ከጀመረ ትልቁ ቁጥር የነበረ ነው። ስለዚህ ከጥቂት ወራት በፊት በተለይ ወደ 2ና 3 በመቶ ሆኖ የነበረው የመያዝ ምጣኔ አሁን ባለፈው ሳምንት በአማካይ ወደ 12 በመቶ አድጓል።
በጽኑ ህሙማን ክፍል የሚገኙ የኮቪድ-19 ታማሚዎችና የሟቾች ቁጥርም በመጨመር ላይ እንደሚገኝ ያነሱት ሚኒስትሯ በኢትዮጵያ አሁን ያለው ሁኔታ ሶስተኛ ዙር የቫይረስ ወረርሽኝ ማዕበል እየተከሰተ መሆኑን እንደሚያመለክት ነው የተናገሩት።
የጽኑ ታማሚዎች ቁጥርም እንደዚሁ እያሻቀበ የሚገኝ ሲሆን እስከ ትላንትናው ድረስ 510 ሰዎች አሁን በጽኑ ህክምና እየታከሙ ይገኛሉ። በየህክምና ተቋማቱ የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ 66 ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ 9 ሰዎች እየሞቱ ይገኛሉ። ይሄ እንግዲህ በሀገራችንም ይሄ ሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው።
የቫይረሱን ስርጭት ለመከላከል የሚደረገው የክትባት ተደራሽነት እየጨመረ የመጣ ሲሆን እስካሁን የኮቪድ-19 መከላከያ ክትባት የተሰጣቸው ሰዎች ቁጥር 2,350,000 ገደማ መድረሱን የጤና ሚኒስቴር መረጃ ያመለክታል። አሁን ላይ ክትባቱ ይበልጥ ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች በመላ ሀገሪቱ በመሰጠት ላይ የሚገኝ ሲሆን በአዲስ አበባ ደግሞ በተለየ መልኩ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም መከተብ የሚችሉ ሰዎች ወደ ጤና ጣቢያዎች በመሄድ ክትባቱን ማግኘት እንደሚችሉ ዶክተር ሊያ ገልጸዋል።
በተቻለ መጠን የክትባት ተደራሽነት እንዲሰፋ ከተለያዩ ዓለም አቀፍ ከሚመለከታቸው ተቋማት ጋር እየተሰራ ያለው ስራ ተጠናክሮ ቀጥሏል። በአዲስ አበባና በሁሉም ክልሎች ክትባቱ እየተሰጠ ይገኛል። በቅርቡ እንደተናገርነው ክትባት የሚያገኙ ሰዎች ወይም ተጋላጭ የሆኑ ማህበረሰብ ክፍሎች እያሰፋን መጥተናል። እንደተገለጸው በተለይ አዲስ አበባ ላይ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ፣ ተጓዳኝ ህመም ያለባቸው ደግሞ ከ18 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱና በስራቸው ምክንያት ተጋላጭ የሆኑ ህብረተሰብ ክፍሎች እንዲወስዱ በሁሉም ጤና ጣቢያዎች ላይ ክትባቱ እንዲገኝ ተደርጓል። ስለዚህ አሁንም ማህበረሰቡ በዚህ መሰረት እየሄደ እንዲወስድ ጥሪን ማቅረብ ፈልጋለሁ።
በኢትዮጵያ እስከ ትናንት ነሐሴ 17 የኮቪድ-19 ምርመራ የተደረገላቸው ሰዎች ቁጥር ከ3,170,000 በላይ ሲሆን ከነዚህም መካከል ከ296,700 በላይ ሰዎች ቫይረሱ ተገኝቶባቸዋል። ይሁን እንጂ አብዛኛው የቫይረሱ ተጠቂዎች አገግመው በአሁኑ ወቅት ቫይረሱ የሚገኝባቸው ሰዎች ቁጥር 22,000 ገደማ ነው። በአጠቃላይ 4,571 ሰዎች ደግሞ ህይወታቸውን አጥተዋል። በሚፈጥራቸው የጤና እክሎችና በፍጥነት በመዛመት ረገድ ከሌሎች የኮቪድ-19 ዝርያዎች እንደሚያይል የሚነገርለት ዴልታ የተሰኘው ዝርያ በበርካታ ሀገራት መከሰቱ ቢታወቅም እስካሁን በኢትዮጵያ ስለመከሰቱ የሚታወቅ ነገር የለም። ለዚህ ደግሞ ምክንያቱ የዴልታ ዝርያን ለመመርመር የሚያስፈልገው ኬሚካል እስካሁን ወደ ኢትዮጵያ ባለመግባቱ ዝርያውን መመርመር ባለመቻሉ እንደሆነ የጤና ሚኒስትሯ ዶክተር ሊያ ታደሰ ከቀናት በፊት በሰጡት መግለጫ አስታውቀዋል። አዳዲስ የኮቪድ-19 ዝርያዎች ከነባሩ ይልቅ የመዛመት እድላቸው የላቀ መሆኑን በዛሬው መግለጫቸው ያነሱት የጤና ሚኒስትሯ ህብረተሰቡ ቫይረሱን ለመከላከል ለሚወስዳቸው የጥንቃቄ እርምጃዎች ትኩረት ሊሰጥ እንደሚገባ አሳስበዋል። የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር የወጣው አስገዳጅ መመሪያ ቁጥር 30/2013 ከቀናት በፊት ማሻሻያዎች ተደርገውለት መመሪያ ቁጥር 803/2013 በሚል ተግባራዊ ተደርጓል። መመሪያው አካላዊ ንክኪን ከመከልከል ጀምሮ የአፍና አፍንጫ መሸፈኛ ማስክ የማድረግና ሌሎችንም በርካታ ግዴታዎች የሚጥልና ከተጣሱም ቅጣት የሚደነግግ ቢሆንም ተግባራዊነቱ ግን እዚህ ግባ የሚባል አይደለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሁለተኛው አጋማሽ ተከታይ ቅንብር ደግሞ ሳምንታዊው ንግድና ምጣኔ ሀብት ነው። ለምሽቱም በግብርና ነክ ርዕሶች ላይ ነው ያተኮረው። ወደ መቀሌ ይወስደናል። ትግራይ ውስጥ ስላለው የግብርና ይዞታ ይመለከታል። የመቀሌው ዘጋቢያችን አለም ፍስሐ ነው ያደረሰን።
በትግራይ በተካሄደው ጦርነት በግብርና ስራዎች ከባድ ውድመት እንዳጋጠመ የትግራይ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቦ ገልጠዋል። ዶክተር አትንኩት መዝገቦ ግብርና መር ኢንዱስትሪ ተከተልን እየሰራን ስለነበር በግብርና ላይ አመርቅ ስራዎች ያስመዘግበን ነበር ብለዋል። ዶክተር አትንኩት መዝገቦ በመስኖ ልማት ዙሪያ ሲናገሩ ከ54,000 ሄክታር መሬት በላይ እናለማ ነበር ብለው ይናገራሉ።
የጸዳ መረጃ መሰረት አድርገን ብዙ ነገሮች ስለነበሩ ስናየው ወደ 54,000 ሄክታር ትግራይ ውስጥ የሚለማ የመስኖ መሬት ነበር ማለት። ከዚህ በጣም ጥሩ ምርት ይገኝበት ነበር። ሄክታር በእያንዳንዱ አዝረት ሊለያይ ይችላል፣ ግን ጥሩ ስራ ሲሰራ ነበር ማለት ነው። የትግራይ ሞዴል እንደ ትልቅ ማስተማሪያ የሆነበት ሁኔታ ነው የምናስታውሰው። በ2017 ፈረንጆች አቆጣጠር በዓለም የወርቅ ተሸላሚ ጥሩ ፖሊሲ ወይ ደግሞ ቤስት ፖሊሲ ተብሎ የምናስታውሰው ነው የነበረው እና ጥሩ የልማት ጅማሩ ነበር። ወደ ኢንዱስትሪ እውነት ወደ አግሮ ፕሮሰሲንግ ብሎ ወደ ትልቅ ኢንዱስትሪ የሚያሸጋግር አቅጣጫ ነበር።
ዶክተር አትንኩት የመስኖ ልማት ካለው ባህሪ በየጊዜው መከታተልና መቆጣጠር ይጠይቃል። በዚህ ዓመት የመስኖ ልማት ስራ መስራት ይቅር መኖርም አስቸጋሪ ነበር ይላሉ።
እንግዲህ ወደ መስኖ ስንመጣ ገበሬው ሊያርስ ሲሄድ መስኖ ከዝናብ ከክረምቱ ጊዜ ስናወዳደረው በጣም ጉልበት ይፈልጋል፣ ክትትል ያስፈልገዋል። ማረስ ማለስለስ እንዳለ ሆኖ ግን ውሃ ማጠጣት አለ። ተባይ ሁሉም ነገር ክትትል ያስፈልገዋል። ውሃ የሚጠጣው እንደ ዝናብ አይደል፣ ራስህ ነው የምታጠጣው። እና በጣም ብዙ ስራ ብዙ ጉልበት ይፈጃል። ማሳቸው ለማዘጋጀት ሲሄድ በሬዎቻቸው ተነጥቀው ገበሬዎች የተገደሉ አሉ። አይደለም ማልማት መንቀሳቀስም ከባድ ነበር።
ዶክተር አትንኩት መዝገቦ 1.3 ሚሊዮን ሄክታር መሬት አለን ለእርሻ ስራ የሚውል ይላሉ። ከዚህ ለአገሪቱ ኢኮኖሚ ፋይዳ አለው ብለን ምዕራብ ትግራይ ሰሊጥ በመዝራት 10% ኤክስፖርት የሚደረግ እንሸፍን ነበር ብለዋል። አሁን ግን መሸላ ለመዝራት እቅድ አውጥተን በመንቀሳቀስ ላይ እንገኛለን ብለዋል ዶክተር አትንኩት።
አሁን ትግራይ ከምዕራቡ ክፍል ውጭ ያለው በሙሉ ቁጥራችን ስራ። ስለዚህ አጠቃላይ መሬታችን 1.3 ሚሊዮን ሄክታር ነው። ያው ከዚህ በጣም ምራው አካባቢ ለኤክስፖርት ተብሎ ማለት ሰሊጥ ነበር የሚመረተ ነበር። ኤክስፖርት ነው የሚደረገው። በምርት ደረጃም በአገራችን ውስጥ ከ10% በላይ ኤክስፖርት ለሚደረገው እኛ ኮንትሮል። አሁን የወስተር ኮሪደሩ ያው ጸጥታ አልተረጋገጠም። ምን ያክል የለማ እንደሆነ እርግጠኛ አይደለንም። ግን እዛ አካባቢ ደግሞ ሌሎች አማራጮች አሉ። አማራጭ ዝርያ ያለን እስከ ጳጉሜን ድረስ የሚዘራ ማለት ነው የሚደርስ። ስለዚህ አሁን ባለን እስካሁን ድረስ መጀመሪያ ትኩረት አድርገን የተሰራ ነው እስከ ሰሜን ምዕራብ እስከ ሸራሮ አካባቢ ያለው ወደ 770 አካባቢ ሺህ ሄክተር ይሸፍን። የቀሪው ደግሞ በዛ አካባቢ ነው ያለው ምዕራብ። ለዛም ደግሞ ዝግጅት እያደረግን ያለ ነው። ስለዚህ ነጻ ሲሆን በዚያን ሰዓት ፕላን ከማድረግ ካሁኑ እየተዘጋጀን ነው ያለ ነው። የሚያስፈልገው ትራክተር፣ የሚያስፈልገው ዘር አዘጋጅተን ለመስራት ነው እያሰብን ያለ ነው።
በተፈጥሮ ሀብት በቃ ስራችን በዓለም የታወቅንበት ነበር። ባለፈው ዓመት ብቻ 82 ሚሊዮን ችግኝ አፍልተን ተክለናል። አሁን ያለን ግን 9 ሚሊዮን ችግኝ ነው ብለዋል ዶክተር አትምክቱ መዝገበው።
የችግኝ ተከላ እንግዲህ በሀገር ደረጃ እናቋለን ቁጥሩ ምን እንደሆነ ማለት ነው። አንዳንዴ በተጨባጭኛ የጸዳ መረጃ ነው ያለን በንጽጽር በተለይ ከታድሶ በኋላ። ስለዚህ አምና ወደ 82 ሚሊዮን አካባቢ ችግኝ አዘጋጅተን ነበር እና በተቻለ መጠን ተተክሏል። ከዛ ውስጥም ራሱ አልደረሱም ተብሎ የቆዩ ዝም ብለን አልተከልናቸውም፣ እንዲቆዩ ጊዜ እንዲወስዱ ነው የተደረገው። እና በተመሳሳይ አሁን ስንሞክር እንግዲህ በዚህ አመት የተዘጋጀው 9 ሚሊዮን 82 ስንሰራ ነበር፣ አሁን 9 ሚሊዮን ነው። የሁሉም እንዲያውም የፕራይቬት ምናምን ጨማምረ ነው ይሄኛው። ስለዚህ በጣም ክፍተት አለ።
ዶክተር አትንኩት በራያ የነበረ የባለ ሀብቶች ዘመናዊ የመስኖና የሀብት እንስሳ ስራ እንዳለ ወድሟል ብለዋል።
ጦርነት ሁሌ የሚያፈርስ ነገር ነው። ትግራይ ውስጥ ግን ጦርነት ስለነበረ አይደለም እርሻ ላይ የነበረው ውድመት እልቂት የተከሰተው። ጦርነት ያፈርሳል፣ ብዙ ነገር ያጠፋል። ትግራይ ውስጥ ግን እንደዛ አይደለም። እዛ ራሱ ፌዴራል መጥተው የጎበኙት የመስሮ አውታሮች ነበሩ። ራያ ውስጥ ለምሳሌ መኾኒ፣ የተለያዩ ቦታ ላይ በጣም ዘመናዊ እርሻ ቦታዎች ነበሩ። እነዚህ ተሰባብረው ጭራሻቸው የጠፋበት ድራሽ ብረቱ በጣም ውድ የሆነ መጨረሻ ግን ተቆራርጦ በኪሎግራም እንዲሸጥ ነው የተደረገው። የባለ ሀብቶች የግለሰቡ አንድ ባለሀብት ወደ 500 አካባቢ የሚጠጉ የውጭ ዝርያ ያላቸው በአውሮፕላን ቀጥታ ከሆላንድ ያስመጣቸው እንግዲህ በኢስት አፍሪካ ለመጀመሪያ ጊዜ ነው የታሰበው። እነዚህ በሙሉ ነው የወደሙት። ይህኛው እንግዲህ ትልቅ ፕሮጀክት ነበር፣ አይደለም ለኢትዮጵያ ለኢስት አፍሪካም ጥሩ ተሞክሮ የሆነ የነበረ እና ጥፋቱ በጣም ሆን ተብሎ የተሰራበት ስለነበር የትግራይ ህዝብን በጣም የተቀየመበት ሁኔታ ነው ያለው።
ህዝባችን ለልማት ካለው ቁርጠኝነት በአመት 20 ቀን የነጻ ጉልበት አፈርና ውሃ ጥበቃ የሚሰራ ታታሪ ህዝብ ነው ብለዋል ዶክተር አትንኩት መዝገበው።
ለልማት በጣም ቁርጠኛ መሆኑ ባለፉት 30 ዓመቶች አስመስክሯል። ኮንዘርቬሽን ቤዝድ አግሪካልቸራል ዲቨሎፕመንት የሚለው ሌድ ኢንዱስትሪላይዜሽን የሚለው በአለም ያሸለመበት ሁኔታ ይህ ነው። ለ30 ዓመታት ቢያንስ 20 ቀን በአመት በነጻ ጉልበቱ ለተፈጥሮ ሲሰጥ ምን ያክል ለልማት ቀናይ እንደሆነ፣ ልማትን ከልቡ እንደሚፈልግ፣ ቁርጠኛ እንደሆነ፣ መቀየር እንደሚፈልግ፣ መጨቆን መበዝበዝ ብቻ ሳይሆን ከዛ እምቢ ማለቱ ብቻ ሳይሆን ከድህነት መውጣት ምን ያክል ቁርጠኛ እንደሆነ ያስመሰክርበት ነው።
ዶክተር አትንኩት መዝገቦ የወደሙትን ዘመናዊ በሆነ መልክ ወደ ነበሩበት ለመመለስ በመንቀሳቀስ ላይ እንዳሉ ይናገራሉ።
እንግዲህ መጀመሪያ መልሶ ለመቋቋም መጀመሪያ እንግዲህ 198 የቬተርናሪ ክሊኒክ የእንስሳት ክሊኒክ ነበሩ። 183ቱ ጠፍተዋል፣ ዳሜጅ ሆኗል። ቶታሊ 689 ገበሬዎች ማሰልጠኛ ማዕከላት ነበሩ። ዲጂታላይዝ የሆኑ ኢኩፕድ የሆኑ ካለን ሀብት እንደምንም ብለን ለማዘመን ሞከርንበት ሁኔታ ያለው ግን እንዳለ ተጭነው ነው የሄዱት። ሶላር እንትንም ስለነበሩ ማለት ነው። ስለዚህ አሁን በአጭር ጊዜ መጀመሪያ የምናደርገው የቬተርናሪ ክሊኒኩ ከበጎ አድራጎት ድርጅቶችም ጋር በመተያያዝ ወደ ስራ እንዲገባ። ለምን ትግራይ አንዱ ትልቁ አሴቷ የእንስሳ ሀብት ሆነ የመሬት አቀማመጡም የዝናቡ ሁኔታም እሱን የሚደግፍ ነው ለእንስሳ ርቢ ማለት ነው። ስለዚህ ትልቁ ጸጋ ስለሆነ ይህንን ማድረግ ነው። ሁለተኛ በአፈርና ውሃ ጥበቃ ሰርተን መጨረሻ ውሃ አግኝተን ከዛ የተሻለ ጥቅም ደግሞ ማግኘት አለብን። ስለዚህ ለዚህ የሚያግዙ ችግኝ ጣቢያዎች በተለይ አትክልትና ፍራፍሬ የሚሆኑ ወደ 42 አሉ። እነሱን ማዘመን መሙላት፣ እነዚህ የተፈጥሮ ስራን ለማስተካከል 237 የወደሙ እንትኖች አሉ፣ እነሱን ማደራጀት። የዘር አቅርቦት፣ ዘር ስንል የኛ የሆርቲካልቸርም ጨምረን ነው እያደረግን ያለ ነው። እሱን ማዘመን ቅድሚያ በቢሮ አቅማችን ይህንን መሰራት አለብን ብለን ነው የምናስበው። በቀጣይነትም እንዴት ነው መሰራት ያለበት የሚለው ድሮ በለመድ ነው ሳይሆን ብዙ የተማሩ የትግራይ ተወላጆች አሉ፣ የትግራይ ወዳጆች አሉ። ምን መደረግ እንዳለበት በደንብ አስበን የተሻለ እቅድ አውጥተን በተሻለና ምናልባት በለመድ ነው ሳይሆን ወጣ ባለ መውደቃችን ነገሮች መደምሰሱ መጥፋቱ ካልቀረ በአዲስ መንጀምር ከሆነ እንግዲህ ወደ ድሮ ሳይሆን መጀመራችን ካልቀረ በተካክለን የበለጠ ዘመናዊ የምናደርገው።
ዶክተር አትንኩት መዝገበው ለሰጡኝ ማብራሪያ አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በእንግሊዘኛው መጠሪያው ግሎባል ዋን ሄልዝ ኢኒሼቲቭ በመባል ይታወቃል። በዩናይት ስቴትስ በምትገኘው የኦሃዮ ዩኒቨርሲቲ አማካኝነት የተመሰረተው ተነሳሽነት የተሰኘው ይህ ፕሮግራም ዓላማውም ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19፣ ኢቦላ፣ የእብድ ውሻ በሽታና እንዲሁም በነፍሳት የሚመጡ በሽታዎችን በኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሜክሲኮና ብራዚል እንዲሁም ታይላንድ እየተንቀሳቀሰ የሚያጠና ፕሮግራም ነው። ይህም ፕሮግራም ከተመሰረተ ዘንድሮ 10ኛ ዓመቱን ይዟል። የተላላፊ በሽታዎችና የሞለኪውል ጥናት ተመራማሪ የፕሮግራሙን መስራችና ዋና ስራ አስፈጻሚ ዲሬክተር ፕሮፌሰር ወንደሰን አበበ ገብረየስን በእንግድነት ጋብዘን አወያይተናል። ፕሮፌሰር ወንደሰንን ያነጋገረችው ኤደን ገረመው ናት። ስለ ፕሮግራሙ በሚያስረዱበት ይጀምራሉ።
ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። ግሎባል ዋን ሄልዝ ኢኒሼቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣነው ከኦሃዮ ስቴት የተለያየ ሀገር ካሉ ፓርትነሮች ከሆነ ያወጣነው ሆኖ ይሄ የዓለም ላይ ያሉ የጤና ችግሮች የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምንን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን 7.6 ቢሊዮን የህዝብ ቁጥር ሲኖር በ2050 ወደ 10 ቢሊዮን ይደርሳል ተብሎ ይገመታል። የዓለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን እነዚህ በነፍሳትና በሌላም የሚተላለፉ በሽታዎች በጣም እየጨመሩ ነው የሚሄዱ። ለምን? ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛም ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን? ብዙ ተመጋቢና ብዙ የምግብ አቅርቦቶች እየጨመረ ይሄዳሉ። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱ ብናይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያ ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱ። በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድንም ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽን ዲዝ ምንላቸው ሁሉ ከ70-75% የሚመጡት ከእንስሳት እነዛን ነው። እኛ ያንን ቀድመን በማድማት ዘንድሮ 10ኛውን አመት አኒቨርሰሪ እናከብራለን።
ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱስ በምን አይነት እንቅስቃሴዎች ነው የምታደርጉት?
እንግዲህ ካ ውስጥ ያሉ አሁን ወደ 6 ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ፣ ኤሽያም ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ልዩነት ቢኖርም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ከሰው እንስሳት ጤና እና ኢንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ 7-8 ዓመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ፣ ሌሎችም አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናሊ ስፔሲፊክ ለዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ ዓለምኑ አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም ጸረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን እያቃተ መጥቷል። ይሄ በጣም ከፍተኛ ችግርና እየተስፋፋ ያለ ነው። በመላው ዓለም እያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ አደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም ጀርሞችን አለመግደል መቻል በጣም እየተስፋፋ ያለ ችግር ነው። እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ጠቀስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጨምሮ ሌሎችም አሉ፣ ሳልሞኔላ። እነዚህ በሽታዎች ፓንዴሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው? ካፓሲቲ ቢልዲንግ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር የምናጠናክረው የሚለው እንደዚህ አይነት ስራዎችን ነው የምንሰራው።
ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረውኝ ነበር እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል? እስቲ እሱን ይንገሩኝ።
በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የህብረተሰባችን በየቀኑ ያለው የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ቢሆን ለቤተ ንብረት ጥበቃም ሊሆን ይችላል፣ አህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው በታዳጊ ሀገሮች። እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውንም ያጠቃሉ። ቅድም የምለው እሱ ነው። እንግዲህ ብዙዎቹ አሁን ገና የሚታወቁና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው። ከእንስሳት ወደ ሰው አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምተው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት። ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠንቷል፣ ይታወቃል። ያ እንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ሁሉ ጥናት አለ ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነቀርሳ ተህዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት እንደ ኢትዮጵያ ባሉት አንዳንድ ሀገሮች ውስጥ እንደውም የበለጠ የጨመረ ግንኙነት።
እንግዲህ ግሎባል ሄልዝ ዘንድሮ 10ኛ ዓመቱን ይዟል። ብዙ ስራዎችንም እየሰራችሁ ነው። ኮቪድ-19 እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ ይያያዛል? እስቲ ጥቂት ነገር በሉኝ።
ኮቪድ-19ን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው። አንድ ቫይረስ ዘር ሆኖ የተለያየ ዘር ሊኖረው የሚችል ኮሮና ቫይረስ ነው። ይሄ ኮሮና ቫይረስ ለረጅም ጊዜ ይታወቃል፣ አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋን ስራችን ላይ አላማችን ይህን ፓንደሚክን ቀድሞ ማቆም ነው። ብዙ ጊዜም በተለያዩ ሀገሮች ላይ ኢትዮጵያም ጀምሮ ውስጥ በተደጋጋሚ ስንናገር የቆየን ነው። እነዚህን ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም የላቦራቶሪ የመመርመር ችሎታ አቅም ማሳደግ የተማረውን የሰው ኃይል ለምሳሌ የኢትዮጵያ ሕብረተሰብ የጤና ኢንስቲትዩት ይችትና ዩኒቨርሲቲዎች ውስጥ ያለውን አቅም መገንባት ካፓሲቲ ቢልዲንግ፣ እነዚያን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። መንባይዘ ወይ ፓንደሚክ ደረጃ እንዳሁኑ እንደ ኮቪድ-19 ሊመጣ እንደሚችል እንገምት ነበር። እንደዚህ ኮቪድ-19 ብለን በስም ባናውቀውም በቅርብ ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የሀገሪቷን ሲስተም ለማጠናከር ነበር ስንሰራ የነበር ከ2013 ጀምሮ። 2016 ላይ ከአሜሪካ በሽታ መከላከያና መቆጣጠሪያ ድርጅት ጋር ሆነን እኒያውን የእንዲሻ በሽታ ጋች በዛን ያን ምሳሌ በማድረግ የህፃናትንም ህይወት በማዳን የውሾችንም በመከተል የተለያየ ስራ እየሰራ ሀገሪቷን እናዘጋጅ ነበር። ኮቪድ-19 ከመከሰቱ 2 ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ አላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናርግ የሚል ኢትዮጵያ አዲስ አበባ ላይ ያደረግ ነው። ያ ማለት እንግዲህ ጥቅምት መጨረሻ 2019 ያንን ባንጠብቅም ዊኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበር እና እንደዚህ አይነት ዝግጅቶች ላይ ነው መነሳው።
ኤደንንና እንግዳዋን ፕሮፌሰር ወንዶሰንን እናመሰግናለን። አድማጮች፣ ስርጭታችን ለመገባደድ ጥቂት ደቂቃዎች ናቸው የቀሩን። ታዲያ የሙዚቃ ሰዓት ነው። አሁን ለተከታዩ ጥቂት ደቂቃዎች የምንሰማው ሙዚቃ እንጋብዛችሁ። ፀሐዬ ዮሐንስ ነው እስከ ማጠቃለያው የሚያዳርሰን።
ካለየን በቀር ያለ ፀሐይ ዮሐንስ እንዳቀነቀነ ልብ ነበረ የሰማችሁት። ፀሐይን እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። የትግርኛ ስርጭት ከኛ ይከተላል። ነገ ምሽት 3 ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ።